ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 3 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን አሁን ይጀምራል። በቅድሚያ ዜና እናሰማለን። ከዜናው በማስከተልም ሀገር ገዳይ ወገን በዳይ ማን ነው በሚል ርዕስ ጽሑፍ አስተምተን በማስከተል
ደፋ ቀና ደረስ መለስ ወጋ ነቀል
በመጨረሻም አምሮ በለጠ ከአዲስ አበባ በላኩልን ጽሑፍ የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
ማክሰኞ ጥር 2 ቀን በጎንደር ከተማ ቀበሌ 18 ኢንታሶል በሚባል ሆቴል ውስጥ ቦምብ ፈንድቶ አንድ ሰው ሲሞት 19 ሰዎች መቁሰላቸውና ሶስቱ ለህይወታቸው አስጊ በሆነ ሁኔታ ላይ እንደሚገኙ ታወቀ። ቦምቡን ያፈነዳው ማን እንደሆነ ባይታወቅም ሆቴሉ የወያኒ የበላይ ባለስልጣኖች የሚዝናኑበት እንደሆነ ከሰፈራው የተገኘው ዜና ይገልጻል። በጋምቤላ የመሬት ሽያጭን አስመልክቶ ሙስና ፈጽመዋል የተባሉ 24 ሰዎች ተይዘው በቁጥጥር ስር መዋላቸው ተገለጸ። ከታሰሩት ሰዎች መካከል ባለሀብቶች፣ ደላላዎች፣ የመሬት ይዞታ ባለሙያዎችና የመንግስት ባለስልጣኖች የሚገኙበት ሲሆን የአካባቢው የኢንቨስትመንት ቢሮ ኃላፊ የነበረው ግለሰብም የታሰረ መሆኑን የተገኘው ዜና ይገልጻል። በጋምቤላ የወያኔ ቁንጮ ባለስልጣኖች በግንባር ቀደምትነት የተሳተፉበት ከፍተኛ የመሬት ሽያጭ ምዝበራ መካሄዱ በተደጋጋሚ የተገለጸ ሲሆን በእነዚህ ላይ ግን የተወሰደ እርምጃ የለም።
በወያኔ የጸጥታ ኃይሎች ታስረው በተለያዩ የማጓዳጣቢያዎች የነበሩ ዜጎች በስር ላይ በነበሩበት ወቅት አሰቃቂ በደልና ስቃይ የደረሰባቸው መሆኑ እየተናገሩ ይገኛል። ኑሩ ሐሰን ሁሴን ባለም ገና ወለቲ አካባቢ በነበረው ህዝባዊ አመጽ ተሳትፏል ተብሎ ተይዞ ለሁለት ወር ያህል በአዋሽ 7 የማጓሪያ ጣቢያ ታስሮ ከተሰቃዩት መካከል አንዱ ነው። ኑር ሐሰን በስር በነበረበት ጊዜ መርማሪዎቹ የሰራውን እመን ሌሎችንም ጠቁም በማለት በምርመራ ያሰቃዩት መሆኑን ገልጾ ከታችን በረቶች በእጆቹ መካከል በማስገባትና እጆቹን ወደኋላ በማጠፍ ከማሰቃየታቸው በላይ ከስቃይ ለማምለጥ ሲፈራገጥ አንዱን መርማሪ በእግሩ በመምታቱ የነበሩት ሁሉ በዱላ በመከትከት ተረባርበውበት ሰውነቱን እንዳሽመደመዱት ገልጿል። ሰውነቱ በመጎዳቱ መጠነኛ ህክምና ቢደረግለትም በሌሎች ስረኞች በመታገዝ እየተንቀሳቀሰ ስልጣን አይተባለው ጨርሶ እንደተፈታ ያውሳል። በተለያዩ ማጓዳጣቢያዎች ከፍተኛ ምርመራ የተካሄደባቸው በርካታ ሲሆኑ ከደረሰባቸው አሰቃቂ የሆኑ የማሰቃያ ድርጊቶች መካከል የሚከተሉትን ይገልጻሉ። ብልት ላይ ውሃ የሞላ ፕላስቲክ ማንጠልጠል፣ እጅና እግርን አስሮ ሁለት ጆሮዎችን ባንድ ላይ በድንገት መምታትና ማደንቆር፣ በእጅና በእግር ጣቶች መካከል ቀጭን ብረቶችን አስገብቶ ማሰቃየት፣ በድብደባ አካልን ማጉደል ጥቂቶች ሲሆኑ ከቤተሰብ ጋር ግንኙነት መከልከል፣ ስድብና ዛቻ፣ በአንድ ክፍል ውስጥ ከ100 በላይ ሰዎችን ማጨቅ፣ አስገድዶ የጉልበት ሥራ ማሰራት፣ በቂ ምግብ አለማቅረብ፣ የሕክምና እጦት፣ ንጽህና መጠበቂያ አለመኖር፣ በተለይ ለሴቶች ሜዳ ላይ በጋራ ባንድ ላይ እንዲጸዳዱ ማድረግ የዘውትርና የተለመዱ የማሰቃያ መንገዶች መሆኑን የተፈቱት ዜጎች ይገልጻሉ።
የጋምቢያው ፕሬዝዳንት ጃሜ ማክሰኞ ጥር 2 ቀን ባደረጉት ንግግር የተምታታ መልእክት ማስተላለፋቸው ተገለጸ። ባንድ በኩል የምርጫውን ትክክለኛነት የሚወስነው ከፍተኛው ፍርድ ቤት ነው እንጂ የውጭ ኃይሎች አይደሉም በማለት ስልጣን ላይ ለመቆየት ያላቸውን ፍላጎት ሲጠቁሙ፣ በሌላ በኩል ደግሞ የእርቁን ጉዳይ የሚከታተል ኃላፊ መሾማቸውንና የቂም በቀል እርምጃን ለማስወገድ የይቅርታ ሕግ እንዲያወጡ ለፍትህ ሚኒስቴርና የፓርላማው መመሪያ መስጠታቸውን መናገራቸው ምናልባት ስልጣኑን ለማስረከብ ፍላጎት ሳይኖራቸው አይቀርም የሚል ጥርጣሬን አሳድረዋል። የከፍተኛው ፍርድ ቤት ውሳኔውን ለሚቀጥለው ሳምንት ማስተላለፉ ይታወቃል። የናይጄሪያ የቦርኖ ግዛት ገዢ ማክሰኞ ጥር 2 ቀን ለአካባቢ የምክር ቤት አባላትና ለጋዜጠኞች በሰጡት መግለጫ በቦኮ ሐራም እንቅስቃሴ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን ለመርዳት እየተንቀሳቀሱ ያሉ የሰብአዊ እርዳታ ድርጅቶች በተረጂዎች ስም ገንዘብ እያካበቱ ናቸው በማለት ከሰዋል። ትርፍ በማግበስበስ ላይ ያሉ የሰብአዊ እርዳታ ድርጅቶች በርካታ ገንዘብ እየሰበሰቡ ተረጂዎችን የማይረዱ በመሆናቸው አገር ለቀው መውጣት አለባቸውም ብለዋል። ታዲያ ዘዜና እርዳታ ገንዘቦችን ለጥቅም አውለዋል የተባሉ የናይጄሪያ ባለስልጣኖች ክትትል እየተደረገባቸውና በቁጥጥር ስር እየዋሉ መሆናቸውም ተገልጿል። ለረጅም ወራት ምግብ ሳያገኙ የቆዩ ህፃናትም እየሞቱ መሆኑ ተነግሯል። ባለፈው ታህሳስ ወር የተባበሩት መንግስታት ድርጅት 5.1 ቢሊዮን ህዝብ አደጋ ላይ መሆኑን ገልጾ $1 ቢሊዮን እርዳታ ጠይቋል። አገረገዢው ጨምረው እንደተናገሩት ከ126 የእርዳታ ሰጪ ድርጅቶች መካከል 8 ብቻ በጥሩ ሁኔታ እየሰሩ መሆናቸውን ገልጸው የቀሩት አገር ለቀው መሄድ አለባቸውም ብለዋል። አገረገዢው ንግግር ከእርዳታ ሰጪ ድርጅቶች የተሰጠ መልስ እስካሁን የለም። የጀርመን መንግስት በተባበሩት መንግስታት የሰላም አስከባሪ ኃይል ስር የሚሰማሩ ተጨማሪ ወታደሮችን ወደ ማሊ ለመላክ መስማማቱ ተገለጸ። የሚላኩት ወታደሮች ከ600 እስከ 1000 የሚደርሱ ሲሆን በሰሜን ማሊ በመሰማራት ያስቸኳይ ጊዜ የጸጥታ ማስከበር ተልእኮ ላይ እንደሚሳተፉም ተገልጿል። ላለፉት 4 አመታት ሰሜን ማሊን ከአልቃይዳ ጋር ግንኙነት ያለው የኃይል ቁጥጥር ስር አድርጓት እንደነበር ይታወቃል። በፈረንሳይ ወታደሮች አማካይነት የቡድኑ ቁጥጥር ቢላላም አሁንም ችግር መፈጠሩ ያላቆመ መሆኑ ይነገራል። የጀርመን ካቢኔ 1000 የሚሆን ጦር ወደ ማሊ ለመላክ ከወሰነ ጀርመን በውጭ ካላት የሰላም አስከባሪ ኃይል ውስጥ በቁጥር ይሄኛው የላቀ ይሆናል ተብሏል።
አድማጮቻችን ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
Ketarani safari mandare hoy
ወገን በዳይ ማን ነው? መልሱ አሻማም ይሉንታ የማያውቅ ኢትዮጵያዊነት መንፈስ የሌለበት ሀገርን ገዳይ ወገንን በዳይ የሆነ ቡድን ወያኔ ተብሎ ቢመለስ የቋንቋ ህግ የማይገድባቸው ቃላት ሁሉ ተደማምረው ብልግናውን ድንቁርናውን ቢገልጹ ጸያፍ ሊያሰኙ አይችሉም። ስለዚህም ባለጌ ወያኔ ሀማቱማ እንዳለው ስድብ ወታውቄ በሚል ካልታለፈ በቀር ሙልጭልጭ ተደርጎ ሊሰደብ የሚገባው አግራ ዘለል የሜዳ ህያ ነው። ወያኔ ለሰላማዊ ትግል ፈቃድ የለውም፣ ለጉስቁልና አይን የለውም፣ ለቤቱታ ጆሮ የለውም፣ ለሰቆቃ አንጀት የለውም። ድፍን ነው እንደፈጠረው ያለ እንደሰራው የኖረ ድፍን ደግሞ ለተግባር የሚውለው ሲፈረከስ ነው። አለዚያ ተሽሞንሙኖ ላይን ያታልላል። ከቅል ስለሚመሳሰልም ተታ ላይ ቅቤ ቀቢ አያጣም። የሰው ሳይሆን የኡስብስብ ነውና የሰው ስቃይ አይገባውም። ጉዝ ቃንቋ ዋጋ አለው። ድሮ ድሮ ከቆርኪም ቆርኪ ይመረጥ ነበር። ያምቦሃ ቆርኪና የኮካኮላ ቆርኪ እኩል አይታዩም ነበር። ምክንያቱም የኮካኮላ ቆርኪ አንዳንዴ ነጻ ያስገኛልና ነው። ያምቦሃ ቆርኪ ግን እንደወያኔ ማለት ነው። አፍኖ ደፍኖ ከመያዝ ሌላ ምንም ማያውቅ እቃ የለየለት ቆርኪ ወያኔ ማለት ያ ነው። ግዑዙን እቃ አሳቢ ሰው አድርገው የተጠጉት ሁሉ ካጋም የተጠጋ ቁልቋል አድርጓቸው ሲያለቅሱ ማየት እንግዳ ነገር አይደለም። አንዳንዶቹም ባገኙት መንገድ ሁሉ ግሪያው ጭኝ ሲሉ ተስተውለዋል። እወቅ ያለው በአርባ ቀኑ ያውቃል፣ ያላለውም በድንቁርና ስም ሲምል ይሞታል። አሁን በእውነቱ ወያኔን የሚያምኑት ነው? ያም ሆነ ይህ ኢትዮጵያ የጅግኖች ደሃ ሆና አታቅም። በየዘመናቱ የተፈጠሩት ልጆቿ ሁሉ ለአገራቸው ቀናኢ፣ ለወገናቸው ተቆርቋሪ ናቸው። ለክብሯ ሲዋደቁ ለጋ ሕይወታቸውን ሲሰዉ ኖሩ እንጂ ሽጠዋት ለውጠዋት ሲከብሩ አልተስተዋሉም። ወያኔ የኢትዮጵያን ሀብት ብቻ ሳይሆን ወጣቱንም በጎሳ በቋንቋ ከፋፍሎ ሊገዛው አስቦ ነበር። ወይ አለማወቅሽ አገርሽ መራቁ እንዲሉ ያ ሊሆን እንደማይችል ሲገነዘበው ሰርገኛ መጣ በርበሬ ቀንጥሶ አዋጁን አውጆ በመቅበዝበዝ ላይ ይገኛል። ያዋጣል የሚታይ ይሆናል። አሁንም በወያኔ ላይ እምነት ያሳደሩ ካሉ ግን በጊዜ እርማቸውን ቢያወጡ ይሻላቸዋል። ለሕዝብ ተጣልቶ ሕዝብን አስኮርፎ መኖር ለየትኛውም በዓለም ላይ ለተፈጠሩ አምባገነኖች ሲበጅ አልታየም። ምላሳቸው ረጅም በመሆኑ ነፍስ ያላቸው መስለው ለመታየት በማስፈራራት በጭካኔ በመግደል መከላከላቸው የታወቀ ነው። መንግስቱ እስከ መጨረሻው ሰዓት ድንፋታውን አላቆመም ነበር። ሳዳም ሁሴን ጎራዴውን እያውለበለበ ነበር ወደ ጎሬው የገባው። ሙባረክ በቃሬዛ ሲጎተት ነው አቅሙን የለካው። ጋዳፊ ህዝቡ ይወደኛል እያለ ነው ወደ ልልዩ የገባው። ወያኔም ምላሱ ቢረዝም ቀፎነቱን አይሸፍንለትም። ህዝባችን በዝባዥን ገራፊ ጨቋኝን አስወጋጅ፣ ቅኝ ገዥን አባራሪ፣ ነጻነትን አዋጅ መሆኑን ወያኔ በንቀት ዓይን ተመልክቶታል። ጊዜው ሲደርስ ጊዜው ሲመጣ ሁሉም ይገለጣል። ወጣቱ በትምህርት ተደግፎ በተመክሮ ታቅፎ የሚያካሂደው ትግል በመሆኑ ለድሉ ጥርጥር የለውም። ኢሃፓ መሰረቱ ህዝብ ነውና ህዝብ እስከ ተጎሳቆለ ድረስ ኢሃፓ አለ። ማንም ቢመኝ ማንም ቢሳል ኢሃፓ አይጠፋም። ከህዝብ ቀድሞ ለመሰዋት ቃል ኪዳን የገባ ነውና ህዝብን ትቶ አይሸሽም። ወጣቱም የአርበኝነት ተጋድሎን ከአባቶቹ ይማራል። አገር ገዳይ ወገን በዳይ የሆነውን ወያኔ ለማስወገድ ከጭንብል አጥላቂ ወታደራዊ አገዛዝ ወደ ጭንብል አልባ ፋሽስታዊ አገዛዝ መሸጋገሩን ያልተገነዘበ የለም። ይህን የተረዳው ወጣት እስርና ግድያ ስየልና እንግልት ቢበዛበትም ከትግሉ ፈቀቅ አይልም። መንገዱን ሊቀያየር ይችላል። በብር ድለላ፣ በዛቻ፣ በዘመድ ተማጽኖ፣ በሽማግሌ ተልእኮ በካኒቲራ ሬክላም ሀቅን ደብቆ ማቆየት እንደማይቻል ወያኔ አልገባውም። ያም ሆነ ይህ ወያኔ መንኮታኮቱ የወገን ትግል ማበቡ አይቀሬ ነው። ድል ለኢትዮጵያ ሕዝብ።
ወሰዳቸው ዮያኔ ቁምጣና ወያኔን ምን ለየው? ወያኔም ዘረኛ ቁምጣውም አጭር ነው። ክሊንቶ በጥይት ተኩሰው እስረኞች ገደሉ። መረጃን ለማጥፋት የገደሏቸውን በሳት አቃጠሉ። እኚህ ሞኞች የሂትለር ወዳጆች፣ የቀለሊት ጅቦች፣ ጥቁር ጣሊያኖች፣ የሙሶሎኒ ተከታዮች ኢትዮጵያን ግጠው ግጠው አሁንም ግጠው ሸምግለው ማይጠረቁ በድንቁርና የተጠመቁ መከፋፈል የሚወዱ ዘረኝነት የሰነቁ በትዕቢት በትምክት የተጠገቡ ያበጡ ባስተሳሰባቸው ወርደው ታች ወርደው ዘረኝነት የመረጡ የታሪክ ሾዎች ወጠኝነት የተወጉ በፍቅረ ነዋ የናወዙ እንደ ካሮት ወደ ታች ያደጉ ወቀለው ባርባ ቀኑ ያውቃል እናም ሸምግላችሁ አሁንም ያውናችሁ ዛሬም 100% ያለ ተቃዋሚ እንደናንተ ማን አለ ራሱን ሰቅሎ ራሱን ሸላሚ አዎ የቀንጅቦች ናችሁ ደናቁርት ጠባቦች ፋሽስቶች ያለም ቃላቶች ከቶም አይገልጿችሁ አየነው እኮ የናንተን ውቀት የሀብታሙን አይነት በቁም እንዲስተቃይ እስረኛ አስተደርጉት አይተናል እኮ የሮሞናቴን ቅስሟን ሰብራችሁት የልጇ ሬሳ ላይ ቁጭ ወይ ስትሏት ያማራናቴንም ማን ስታደርጓት የኮንሶል ልጅ ስታቃጥሉ የጋምበላን ህዝብ ስታስኮበልሉ እናንተ ብቻ ፈጣሪዎች ሌሎች ተገዢዎች ቤተክርስቲያን ከፋቾች የካህን ካድሬዎች መስጊድ አቃጣዮች ያሰብ ቁርአን ቀሪዎች ሲኖዶስን አፍርሳችሁ በላዩ ላይ ደርባችሁ አዲስ አባሽ መስረታችሁ መጅሊሱንም ቀምታችሁ ገለልተኛ አበዛችሁ አላዋቂ ሳሚ ሆነና ነገሩ 25 አመት ሙሉ ኖረው ሲደሰክሩ ኢትዮጵያ ሀገረ እግዚአብሔር መሆኗን ዘንግተው በንጹህ ህዝቧ ላይ ቅርጫ ተጣጥለው ከሰሩ እንጂ መቼ ያተረፉ ቀናቸው አልፎ በቀን ያለፉ ተራ በተራቸው ቀሩ እየረገፉ እባክህ ጌታዬ እነዚህን ደናቁርት ቶሎ መልሳቸው ካልሆነ ግን እንደዚያኛው ባንዳ የኢትዮጵያ ጠላት እንደመለስ ዛሬ ወሰዳቸው እንደ ገብረ መድን ቀውናቸው በሲኦል ፍርድ ገትራቸው
ደፋቀና ደረስ መለስ ወጋ ነቀል የኢትዮጵያ ህዝብ ትግል ረጅም ጉዞ የተጓዘ ብዙም መስዋዕትነት እየተከፈለ ከዚህ የደረሰ ትግል ነው ዛሬም ከፍተኛው መስዋዕትነት እየተከፈለበት ያለም ነው ህዝባዊና ሀገራዊ ትግል የሚቋረጥ ሂደት አይደለም ትግል መብት በተነፈገበት ሁኔታ ውስጥ ብቻ ሳይሆን መብት በተከበረበት ህብረተሰብና በአንጻራዊ ደረጃ አደጉ በሚባሉ ሀገሮች ውስጥ ጭምር ይካሄዳል። ከዚህ በተረፈ የመደብ ቅራኔ በተወገደበት ሁኔታ የሰው ልጅ ከተፈጥሮ ጋር ግብግቡን ይከተላል። ይህ መሰሉ ግብግብ ግን ተፈጥሮን በአግባቡ ይዞ ለሰው ልጆች በሚጠቅም መንገድ ለመጠቀም እንጂ በሰው ልጆች መሃል ያለውን መደባዊ ቅራኔ ለማፍታት አይደለም። ይህ እውነት ስለሆነም ነው ህዝባዊ ትግል የማያቋርጥ ሂደት ነው የሚባለው። ትግል በራሱ በጣም ውስብስብ ነው። የውስብስብነቱ ዋና መነሻ በተቃራኒዎች መሃል የሚካሄድ ከፍተኛና ዋና ቅራኔን ከዝቅተኛ ቅራኔዎች ጋር አካቱ የያዘ በመሆኑ ጭምር ነው። ይህንን መሰል የቅራኔዎች አቀማመጥን አብጠርጥሮ አለማወቅ በቅራኔዎች አፈታት ላይ ትልቅ ተጽዕኖ ይኖረዋል። ይህ ማለትም ዋነኛው ቅራኔ በቅድሚያ ካልተፈታ ሁለተኛና ዝቅተኛ ቅራኔዎችን መፍታት ያዳግታል። ሀገራችንን እንደ ምሳሌ ስንጠቅስም ዋነኛው ቅራኔ ከወያኔ ግፈኛና ዘረኛ ገዢ ቡድን ጋር ያለው ቅራኔ ነው። የኢትዮጵያ ህዝብ ወያኔ ይገርሰስ ብሎ ላመጽ ሲነሳ የዚህ መሆን ዛሬ በደልና ግፍ እየፈጸመበት ካለው ወያኔያዊ አገዛዝ ለመገላገል ብቻ ሳይሆን ለሚቀጥለውም ሽግግር ሁነኛ መሰረት ለመጣል የሚቻለው በዚህ ጉዞ ውስጥ የተቃዋሚዎችን የህብረት ትግል መገንባት ሲቻል ነው። በቅርብ ጊዜ ከተለያዩ ተቃዋሚነን ባዮች አካባቢ እንደሚሰማው አመጹ ተዳክሟል ወያኔ ተቆጣጥሮታል። ወያኔ እስርና ግድያውን የበለጠ ስላፋፋመ ህዝቡ ተስፋ የመቁረጥ ዝንባሌ እያሳየ ነው ወዘተ የሚሉት ተበራክተዋል። እነዚህም ተከፍተው መታየት ይኖርባቸዋል። የመጀመሪያዎቹ በእውነትም ወያኔ የሚጠሉ ቢሆኑም ያላቸው ንቃተ ህሊና የነን ሁኔታ የወያኔን የማጭበርበር ፕሮፓጋንዳ ለማየት ስላላስቻላቸው ነው። ሁለተኛዎቹ ክፍሎች ደግሞ ተማረን አወቀን ተመራመረን የሚሉ ቢሆኑም ሃ ለሆዳቸውና ለኢዲሞክራሲያዊ ስልጣን የሚሽቀዳደሙ ለ ለባዳን ጥቅምና ተልኮ የቆሙ ወያኔን ጠግኖ በስልጣን ለማቆየት አጃቢ ለመሆን የተሰለፉ ናቸው። ንዝኛዎቹ ለጊዜው ስልጣን ላይ አይሁን እንጂ ከወያኔ ባልተናነሰ ደረጃ ህዝባዊ አመጹን እየጎዱ ያሉ የውስጥ መዥገሮች የብብት ስር እባቦች ናቸው። በሶስተኛዎቹ ደረጃ የሚመደቡት ባዳን የምራቡ አገሮች ናቸው። ወያኔ ስልጣን ላይ በነሱ ድጋፍ ቆጣ ጀምሮ በመሳሪያ አቅርቦት የሱን አፋኝና አረመኔ ፖሊሶችና የጦር ኃይሎች በማሰልጠን መጠን የለሽ የመዋለንዋይ አቅርቦት ሲያደርጉለት ቆይቷል። በኢትዮጵያ ህዝብ ላይ የፈረዱት ፍርድ በዚህ ብቻ ተወስኖ የቀረ አይደለም። በነዚህ ሀገሮች የሚገኙ የሰባዊ መብት ተቋሞች ጭምር በመቶ ሺህ ስለሚቆጠሩ በወያኔ የተለያየ እስር ቤት ስለሚሰቃዩ በወያኔ ጥይት ስለረገፉ ዜጎቻችን መድረሻቸውና ደብዛቸው ስለጠፉ ወገኖቻችን ከወያኔ ግፍና ግድያ ለማምለጥ በየባሩ ሰምጠው ስለቀሩ ወጣት ልጆቻችን በየአረብ ሀገር በዘይት እየተቀቀሉ በካራ ስለሚታረዱ እህቶቻችን ሲያወሩም ሆነ ሲያወሱም አይሰማም። ሰው እንደ ሰባዊነቱ በሰውነቱ መከበር እንዳለበት በየትምህርት ተቋሞቻቸው በየዩኒቨርሲቲዎቻቸው ጭምር የሚሰበክ ቢሆንም ስለ ሀገራችን ህዝብ በወያኔ አማካኝነት መብቱ መጓደሉና መረገጡ የዜና ማሰራጫዎቻቸው ጭምር ሲተነፈሱ አይሰማም። መንግስቶቻቸውም ጭምር በምዕራብ አገሮች እየተደገፈ ዳር የደረሰ ህዝባዊ አመጽ የተሳካበት ዴሞክራሲ እውን ሆኖ የታየበት የታሪክ ዘመን እስካሁን አልታየም። የአረብ አገሮችን የቅርብ ጊዜ አመጽ እንዴት እንዳሰናከሉት፣ የላቲን አሜሪካን የግራ አመጽና እንቅስቃሴ እንዴት እንዳከሸፉት፣ የእምዬ አፍሪካን አገሮች በአምባገነን ገዦች እንዴት እንዳጥለቀለቋት ማየቱ ብቻ በቂ ነው። ዲሞክራሲያዊ ስርዓትን መደገፍማ ለነሱ ምን ይጠቅማል? እኛም አውቀናል ጉድጓድ መሰናል ያልነው ገና ከጥንቱ ነው። ህዝባዊ አመጽ የድዎች አመጽ ነው ያልነው ገና ከጅምሩ ነው። ለነሱ ለምዕራቡ ጥቅም ማስጠበቂያ የሚሹት አምባገነናዊ ስርዓትን ነው። በአራተኛ ደረጃ የሚጠቀሱት ጸረ ህዝባዊ አመጽ ክፍሎች ጠባቦችና ትምክተኞች ናቸው። አንድ የፖለቲካ እንቅስቃሴ እኔ ካንተ እሻላለሁ ወይም እበልጣለሁ የሚል ጉንጭ አልፋ ንትርክ ውስጥ ከገባ አቋሙን መመርመር ተገቢ ነው። ብልጫውን ደግሞ በትግል ታሪኩና ለትግሉ ካለው የዓላማ ጽናት አኳያ ማቅረብ ከፈለገም ይህንን መመርመር የሚገባው ግዴታ ነው። በእኛ አመለካከትና እምነት ግን ጥበትና ትምክት ህዝባዊ ትግልን ጎጆች ናቸው። ሁለቱም የጽንፈኝነት አመለካከት ህዝብን በዲሞክራሲያዊና ሀገራዊ አመለካከት አያዩ። መስፈርታቸውም ሆነ አቋማቸው የኔ ብሔር የበለጠ ተጨቁኗል፣ የኔ ብሔር አባል ብዙ ነው፣ የኔ ብሔር የመማር እድል ተነፍጓል፣ ለመሬትና ማዕድናት በብዛት ያሉት በኔ ክልል ነው ወዘተ፣ ዝርዝሩ ብዙ ነው። የአንድን ህዝብ እኩልነት ከፈለግን ደግሞ በህዝቦች እኩልነት ላይ ተመሰረተ ሀገራዊ ሉዓላዊነትን በቅድሚያ መቀበል ግዴታ ነው። የሀገርን ሉዓላዊነት ሳይቀበሉ ለህዝብ እኩልነት መቆምና ለዲሞክራሲ መታገል የሚታሰብ አይደለም። ዛሬ በሀገራችን ያለውን ሁኔታ ስናየው ሁሉም ጠባቦች ግን ለዲሞክራሲ እንታገላለን ይላሉ። የሀገር ሉዓላዊነት ባልተከበረበት ዲሞክራሲ መታገል ምን ማለት ነው ብለን ስንጠይቃቸው እንደ ሰጎን አናታቸውን ጉድጓድ ውስጥ ይቀብራሉ። ሁሉንም አሞኝቶ ለግንጠላ መንገድን ማዘጋጀት ይሏል ይህ ነው። ለሁሉስ በዚህ መስመር ለመጓዝ ማን ፈቀደላችሁ? ህዝቡስ በየትኛው ጉባኤ መረጣችሁ ሲባሉ አሁንም መልሱ ዝምታ ነው። ህዝብ በአጠቃላይ ግን ለመብቱ መሟላትና ለሀገራዊ ነጻነቱ ትግሉን ቀጥሏል። ትግሉን ያቋረጠበትም ጊዜ የለም። ባለፉት የታሪክ ዘመናትም በጋራ ታግሎ በጋራ የሀገሩ ነጻነት አስከብሯል። ዛሬም ወያኔን እየታገለ የሀገሩ ነጻነትና ዴሞክራሲያዊ መብቱን ለመቀዳጀት በጋራ እየተፋለመ ነው። ከዚህ ህዝብ መዋለዳችን ያኮራናል እንላለን። ከጎን ቆመን እንታገላለን። ወደፊትም በዚሁ መንገድ እንቀጥላለን። እስከዛሬም የተጎዳችው ኢትዮጵያችን ነች እንጂ አንድ ጎሳ አይደለም። የጎሳን መጎዳትና አለመጎዳት ማሳመን ያስቸግራል። ለኢትዮጵያ ሕዝብ ግን ኢትዮጵያ ጥያቄ ስር ገብታ አታውቅም። በሰሞኑ ተቋሚ ነን በሚሉ ሰፈር እየተራገበ ያለው ወሬ ወያኔ እያደረ እየጠናከረ የበለጠም ሕዝብን እየፈጀ በመምጣቱ አመጹ ተዳክሟል፣ ሕዝቡም በአመጹ ቀጣይነት ላይ ተስፋ እየቆረጠ መጥቷል የሚል ነው። በቂ የንድፈ ሐሳብ ግንዛቤና መሰረት ያጣ አባባል ሆኖ ነው እንጂ የሕዝብ አመጽ አንድ ጊዜ ከጀመረና ሰፊውን ሕዝብ ከዳር እስከ ዳር ሊያነሳሳ ከቻለ የሚቋረጥ ጉዳይ አይደለም። አንድ ጊዜ ቀዝቀዝ ሌላ ጊዜ ሞቅ እያለ ወደ ነበልባልነት መለወጡ አይቀሬ ነው። ታጋይ ክፍሎም ደፋ ቀና ደረስ መለስ ወጋ ነቀል እያለ ዛሬ ጠንካራ መስሎ የሚታየውን ጠባብና ዘረኛ ጸረ ኢትዮጵያ የወያኔ ቡድን እየመነመነ ወደ ከርሰ መቃብር መወርወሩ አይቀሬ ነው። ዛሬ የአመጹ ቀዳሚ ተግባሮች ምን መሆን አለባቸው? ዛሬ አመጹ ያለበትን ደረጃ ስንመረምር ወሳኝ ጊዜ ላይ መድረሳችንን መገንዘብ ከባድ አይሆንም። በዚህ መሰሉ ጊዜም ትክክለኛ የስትራቴጂና የታክቲክ መንገድ መከተል ደግሞ ግዴታ ነው። የዓለም ህዝቦች ታሪክ እንደሚያሳየን ስትራቴጂና ታክቲክ ተለያይተው የሚታዩ አይደሉም። በብዙ መንገድ የተያያዙና የተሳሰሩ ናቸው። በአንዳንድ አገሮች ትግል በገጠር ይጀምራል፣ በሌሎች አገሮች ደግሞ በከተሞች ይጀምራል። ሁልጊዜ ግን አመጹ በከተሞች ተገባዶ ያልቃል። በዋናነት ዋናው ከተማ ሲያዝና ጨቋኝና ግፈኛው መንግስት ሁኔታውን መቆጣጠር ተስኖት ከፖለቲካው ወንበር እንዲወርድ ሲገደድ ማለት ነው። የጨቋኝ ገዢዎች ከስልጣን መሰናበት በሁለት መንገድ ሊታይ የሚችል ነው። የመጀመሪያና የሚመረጠው መንገድ ጨቋኝ ገዢዎች ፈቃደኝነትን አሳይተው ሽግግሩ በሰላም ሲያልቅ ነው። የዚህ መሆን በቀጣይነት የደም መፍሰስን የንብረት መውደምን ያስወግዳል። የዚህ መሆን ግን ብልህነት ለሀገርና ለሕዝብ አሳቢነትን ከሁለቱም ወገን የሚጠይቅ ነው። ወያኔ ለሕዝብም ሆነ ለሀገር አሳቢነት ሲፈጠርም ጀምሮ በገደማው ያልደረሱ ለሱ ባድ ሆነው የኖሩ ናቸው። ከምስረታው ጀምሮ ኢትዮጵያና ሕዝቦቿን አምሮ የሚጠላና የሚፈራም እርኩስ መንፈስ በምድር ላይ በብቸኝነት የቀረ ሳጥናኤል ነው። ወያኔ ከመስረታው ጀምሮ ያለውን የቆሸሸ ታሪኩን በንቶ ስልጣን ላይ ቆጣ ጀምሮ የሰላምን በር ዘግቶ ኑ ሞክሩኝ እንዳለ ነው። ዛሬ ጊዜው ቀንህን ጠብቅ እንሞክራለን ለሚሉት በአማራጩ ብቸኛ መንገድ ላይ የምንመክርበት ወቅት ነው። ይህም ሀ በትላልቅ ከተሞች ያለውን ህዝብ ማደራጀት። ማንኛውም ህዝባዊ ትግል ከታለመው ዓላማ ለመድረስ መደራጀት እንዳለበት ግልጽ ነው። በሌላው አቋያ መደራጀት ንቃትና ስነ ምግባር ዲሲፕሊን የተያዙ ናቸው። የሚደራጀው ህዝብ ብቻ ሳይሆን የሚያደራጁት ድርጅቶችም ትግሉ በደረሰበት ደረጃ የበለጠ መደራጀትና በማንበብና በመወያየት ንቃተ ህሊናቸውን ማሳደግ ይጠበቅባቸዋል። ውስጣዊ አለመግባባቶችን በአግባቡ ለመፍታት በራሱ የንቃተ ህሊናን እድገት የሚጠይቅ ነው። ድርጅታዊ ሚስጥሮችን፣ ሰነዶችን በአግባብ በጥንቃቄ መያዝ፣ የሚገባቸውን ንብረቶች ሁሉ በአግባቡ ለመያዝ ስነ ምግባራዊ እድገትን ጠያቂ ነው። ለ የመታጠቅና የማስታጠቅ ጥያቄ። ኢትዮጵያን ከውስጥም ሆነ ከውጭ ጠላት መከላከል የሚጀምረው እዚያው ኢትዮጵያ ውስጥ ነው። ለዚህ መሆን ህዝብን በሞላ የሚያጠቃልል ብሔራዊ ስትራቴጂ ያስፈልጋል። ሰፊው የኢትዮጵያ ህዝብም ሀቀኛ ተቋሚዎች ወያኔ ካለመሳሪያ ከስልጣን እንደማይወገድ ከተገነዘቡት ቆይቷል። በተቻለ መጠን ህዝብን ማስታጠቅ ወሳኝ ነው። በከተሞች መሳሪያ በየቦታው ማከማቸት ያስፈልጋል። ይህ መሆን ያለበት በድርጅት አባሎች እጅ ነው። ዛሬ እንደሚታየው በገጠሩ የመሳሪያ ግብግብ እየተፋፋመ ነው። ለገጠር ትግሉም ተጨማሪ መሳሪያ ማስገኘት ከወያኔ ጋር ያለውን የኃይል ሚዛን ማዛባት ይቻላል። የተለያየ አመለካከት ተቋሚ ነን በሚሉት ሰፈር የሚሰማ ቢሆንም የኢትዮጵያ ህዝብ ከወያኔ ጋር የገጠመውን ግብግብ በድል መወጣቱ የማይቀር ጉዳይ ነው። دل من جزم يسفيو حزبنو يا إتوبيا حزب يا تشنفال
አዲስ አመት ዘመን ሲት ደፈደፈ እንደ ተዳፋጥዋ ሙላት የነበረው እንዳልነበር ሆኖ ሐሰት ጉልበታችሁ ሁሉ አድሮ ቢያስተብት ትምርት ባላችሁ ተጋባና በተገዢዎች ያምሮ ክልል ነጋሪት አስጎስሞ ገብር ገብር ቢል ወጥናችን ሰምሯል በሚል ፌሽታ አንገት ቀና አድርጋችሁ በመስራቅ ጫፍ አገር ገደል ይያላችሁ የደም ዋንጫ ያጋጫችሁ ይክፋችሁ ከርፋችሁ እንጂ እርሷስ አልሞተችላችሁ። እርግጥ እንደዛሬው ደመናው ሲበረታ ሲያይል ሰው በጥርጣሬ ተቆርቁዶ ገና በቀን ሲጨላልም እውነት አቅም ርቆት አሸለቦት ቢገኝም ሲያንቀላፋ ይዳፈን ይሆን እንጂ በየሰው ልብ ተቀጣጥሎ እስኪፋፋ ይሞታል ማለት ዘበት ነው። ኢትዮጵያዊነት እንደ ወይራ ዛፍም ያደር ይደራል እንጂ መቼም አይጠፋ። እንዳይበቃ በዘር ማሽሞር ገጻችሁን ባልመሰለ መዛበቱ ግብዝ ነጮች በጥቁር ዘር ላይ ሲዶልቱ በመርትጋስ የዶር ዝናብ ኢትዮጵያዊነት አበቃለት ያላችሁ ሙሶሎኒ ግራዚያኒ አገር በቀል ወዶ ገቦች የምስር ወጥ በኩርናን ያሸጣችሁ የተዋራጅ የተፈጠራችሁ እንክት ሲበል የኢትዮጵያ ልጅ ሰበር ነው ስትሉት ተጠረጋችሁ። የኢትዮጵያ ምድር ከጥንት ጧት የታደለ የነጻነት ምስጢር ጓዳ ቀይ ደጁን ጥይት ሲያርሰው ኑሮ በቦምብ ሲፈነዳ የሳር ቤቱን ስትለኩሱ መቅደስ ደጁን ስታረክሱት ከቷያጣ ወጥዋዳሪ ጠይም ጀግና ካምባ ሆናት ባለዘገር ባለለብን ባለመውዜ አባ ኮርማ አባ ኮስትር አባ ጨብሳ አባ ስበር እንደ ቃሉ የተኮሰው ጥብማል ድረት ግንባር ሳይተረትር እንቸር ሲል ከጉርባው ጫፍ ሲወረወር ካይናችሁ ስር እጃችሁን በትግርምት ያስጫነ ካፎቻችሁ ማርያም ያውጭኝ ውሃ ውሃ ያሰኛችሁ በደም ፍሳሽ በስጋው ምርግ ያጥንቱን ጡብ ያኖረ ኢትዮጵያን ያይኑን ብለን የትውልድ ውርስ አደራውን አረንጓዴ ቢጫ ቀይ አርማው ካድማስ ጥጋት ያሰረ ደም አቅሙ ድል ሸላርሞ ለዓለም ዓለም አነበረ ኢትዮጵያ የኛ ማማ ለአገር ሁሉ የንባውራ ወደር የለሽ ውብ እመቤት የአዳም እናት የሔዋን ቤት ከማለዳው ህልውና ፈተናዋ ህልቁ የለሽ ወይ መሳፍርት ያልተለያት መዓት ፍዳ አናት ባናት በጠይም ገጽ የሚዘወር ሽብር አውራጅ ስውር መቅሰፍት በግፍ ቄራ በደራው ቀን ልጆች አራጅ ያ ግፈኛ በሌት ተገን ፍጡር ዘንጣይ ገላን ቀርዳጅ ይህ ዘረኛ አንዱ ገዳይ ሌላው ፈንጋይ ይህ አስገንጣይ ያ ተገንጣይ ተረባርበው አናት ባናት ፈረሽ ሻለዋት አዎ ፈረሽ ተናር ሻለዋት ካብን ደንቧይ ክብሯን ንደው ቅርሷን ገፈው በአገር ቅርጫ ተሸልመው በአደባባይ በዚያሽ ቅጽበት የዘመን ግፍ ዋንጫው ሞላ ካይኖች ኩሬ እንባ ደርቆ ደም ተሞላ የጠይም ፊት ጥውልግ ውብ ጉንጭ በልህ ቀላ የሕዝብ ልጅ እንዳባቱ እንደናቱ ደግሞ እንዳክስት እንዳጎቱ ግፍር ሜባይ ከሞት ጋር ተዳፋሪ ሞት ለምኔ ለአገር ክብር በአገር ፍፋ ወጥዋዳሪ ከግፈኞቹ ተቆራቃሽ ለነጻነት በአዲስ ትውልድ ዘመን ተራ እጅ ለእጅ ተያይዞ ባሻፈረኝ እያቅራራ ይዋ በአዲስ ዓመት ባመጽ ንጋት ፍንትው ባለው መልካም ብራ በሳቅ ለበቅ ባንዳን ገርፎ አረብ ፍራስ ከጓዳቸው እየዘራ ከሰሜን ጫፍ ምዕራብ አፋፍ ከደቡብ ደፍ ምዕራፍ ምስራቅ ጫፍ ወጣት ጀግናሽ ጀግኖች ጠራ ማቅያ ጥልቁ ከሃዲዎች በጽያፍ ግብር የደለቡ የሙቅ ጓዳሽ ቅምጥሎች ከሚልበሱ ገመናሽን ያረከሱ የጎሳ ዛር ልክፍተኞች ሞት ለነርሱ በሰው ልጅ ደም ለከረፉ ፍል ፍዋኖች
ወያኔ ምን አጠፋ ለሚሉ መልሱ ኢትዮጵያዊነት በሚል ርዕስ አቶ አምሮ በለጠ ከአዲስ አበባ። የወያኔ የግፍ አገዛዝ በኢትዮጵያ ሕዝብ ላይ በመሳሪያ ኃይል ከተጫነ ይኸው 26ኛ ዓመት ሊያስቆጥር በወራት የሚቆጠሩ ጊዜያት ይቀሩታል። የወያኔ የ26 የግዛት ዘመን ለብዙሃኑ የኢትዮጵያ ሕዝብ የስቃይና የመቅሰፍት ዘመን ሲሆን በጥቂት የወያኔ ገዢዎችና በዙሪያው በተኮለኮሉ ጀሌዎቹ ደግሞ አዎ የፍሳህ ዘመን ሆኖላቸዋል። የኢትዮጵያ ሕዝብ በተለያዩ ጊዜያት የወያኔን አገዛዝ ታግሏል። የኢትዮጵያ ሕዝብ ለሚጠይቀው የነጻነትና የዲሞክራሲ ጥያቄዎች ምላሹ ግድያ፣ እስራት፣ የቁም ስቃይን መስጠት እንደሆን 1997 ዓመተ ምህረትና 2008 ዓመተ ምህረት ወያኔ ለኢትዮጵያ ሕዝብ የሰጠው ምላሽ ላብነት መጥቀስ ይቻላል። ለዚህ ጽሑፍ መነሻ የሆነኝ በዚህ በያዝነው ታህሳስ ወር 2009 ዓመተ ምህረት ወያኔ የፓርቲ አባሎችን በዚሁ በመደናይቱ አዲስ አበባ በሁሉም ወረዳዎች ስብሰባ ጠርቶ ነበር። የወያኔ የባዴን የኦህዴድ የድህዴን አባላትን ለየብቻቸው ሰብስቦ ነበር። የስብሰባው ዓላማ በ2008 ዓመተ ምህረት በተለያዩ የሀገሪቱ አካባቢዎች የተካሄዱ ህዝባዊ አመጾችን በማውገዝና በማንቋሸሽ ላይ የተመሰረተ እንደነበር መረዳት ተችሏል። ከህወሓት ወያኔ በስተቀር በባዴን በኦህዴድና በድህዴን ስብሰባ ላይ የወያኔ አባላት በበላይነት በተቆጣጣሪነት ተመድበው እንደነበረም ልብ ይሏል። እርግጥ ነው በተወሰኑ ወረዳዎች እስከመቼ የእናንተ ተገዢ ሆነን እንኖራለን ውጡልን የሚል የከረረ ተቃውሞ ከተሰብሳቢው በስብሰባው አዳራሽ እንደሰጧቸው ማወቅ ተችሏል። በዚህ ስብሰባ ላይ በአወያይነት የተመደቡ 3 ካድሬዎች ሲሆኑ የባዴን ካድሬ የአማራውን የኦህዴድ ደግሞ የኦሮሞን ህዝብ እንዲያንቋሽሹ በመጨረሻም የወያኔው ካድሬ መደምደሚያ እንዲሰጥ ነበር የተደረገው። ወያኔ ስልጣን ከያዘና ኢትዮጵያን ያፈረሰ ህዝቧን ለስቃይ መዳረጉ ለዓለም ህዝብ ካናኘ በኋላ የኢትዮጵያ ህዝብም ወያኔን በአላማውና በተግባሩ ከህዝብ ከተተፋ በኋላ በየመድረኩ ወያኔ ኢትዮጵያና ህዝቧን ምን በደለ? መስዋዕትነት ከመክፈል ያለፈ በሁለት ስምንት ዓመተ ምህረት በኦሮሚያም በኦሮሚያና በአማራ ክልል በተደረጉ ህዝባዊ አመጾች የትግራይ ህዝብ ተነጥሎ ለምን የጥቃት ኢላማ ይሆናል? በአዲስ አበባው የአባላት ስብሰባ ላይ መነሳቱም አሳዛኝም አሳፋሪም ነው። ከዚህ ላይ የወያኔ አባላት ለመሰሪ ዓላማዎች ግብ ሲል የትግራይን ህዝብ ከመላው የኢትዮጵያ ህዝብ ለመነጠል የሚያደርጉትን መፍጨርጨር ከንቱ ድካም መሆኑን መረዳትም ማስረዳትም ወቅቱም ይጠይቀው አብይ ጉዳይ መሆኑን መረዳት ይገባል። የኢትዮጵያ ህዝብ ጸቡ ከወያኔና ከስርዓቱ እንጂ ከትግራይ ህዝብ ጋር ጥላቻም ጸብም የለውም። በዚህ ዘመን ላይ ሆኖ ወያኔ ለኢትዮጵያ ህዝብ መስዋዕት ሆኖ ለዚህ ከመብቃት ሌላ ምን በደለ የሚል ጥያቄን ማንሳት ስህተት ብቻ ሳይሆን ወንጀልም ነው። የኢትዮጵያ ህዝብና ወያኔን አምርረው የሚታገሉ ተቋሞች ወያኔ ጸረ ኢትዮጵያና ጸረ ህዝብ ነው ሲሉ እንደ ወያኔ ጭፍን አፍቃሪዎች ጭፍን ጥላቻ አድሮባቸው ወይም ተጸናውቷቸውም አይደለም። የወያኔ እኩይ ዓላማዎችና ተግባራቶች ለኢትዮጵያ ሀገራችን ጸር በህዝቧ መቅሰፍት በመሆናቸው እንጂ ወያኔ ለኢትዮጵያ ህዝብ መስዋዕትነት ከፍሎ ከዚህ ከማድረስ ያለፈ ምን አደረገ ጥያቄ የሚያነሱ ወያኔ በ1967 ዓ.ም ሲተነሰስ ጀምሮ ጸረ ኢትዮጵያዊነቱን በሰነድ አስፍሮና አስረግጦ ወደ ደደቢት በረሃ የገባ መሆኑን ክርክር የሚከፈትበት ጉዳይም አይደለም። የመጀመሪያው የወያኔ ጸረ ኢትዮጵያዊነት መግለጫው በማኒፌስቶ ሰነዱ ላይ ትግራይን ከኢትዮጵያ አስገንጥሎ ነጻ ሀገር እመሰርታለሁ አቋሙ ነበር። ሁለተኛው የዚያ ዘመን የወያኔ ጸረ ኢትዮጵያ ተግባር የሻቢያ ፍጡርነት ተላላኪ መሆኑ ነበር። ተላላኪነትና ቅጥረኝነቱም ለሻቢያ ለማሳየት ስለ ኤርትራን ጥያቄ ቅኝ ግዛት ጥያቄ ነው ብሎ የፈረመና መተማመኛ የሰጠ በታኝና ጎጠኛ ድርጅት እንደነበር እንዴትስ ይረሳል? ወያኔ ትግራይን ከኢትዮጵያ አስገንጥሎ ትግራይን ነጻ ሀገር አድርጋለሁ የሚል ከነበር ዛሬ ለምን ኢትዮጵያን እገዛለሁ ይላል? ሀገሪቱን ለምን በጥፋት ይዳርጋል የሚል ጥያቄ ገራገር መሳይ ጥያቄ መነሳቱ አይቀር ይሆናል። በተለይም የወያኔ ከንቱነት በውል ማጤን የተሳናቸው ወገኖች ወያኔ ዛሬ የኢትዮጵያ ገዥ የሆነበት ሚስጥር የተመቻቸው ወታደራዊ ድርግ ከ1977 እስከ 1980 ዓመተ ምህረት ባሉት ጊዜያት በወታደራዊ ማፈግፈግ ስም ለወያኔ አስረክቦ በወጣበት ወቅት ነበር። ወታደራዊም ድርግ በታሪክ ተጠያቂነት ጎልቶ ከሚወጡበት የተሳሳተ ውሳኔዎችና ተግባራት በዋነኛነት ተጠቃሽ ከሚሆኑት ውስጥ ይህ ውሳኔ አንዱ ነው። ወታደራዊ ድርግ ለወያኔ አስከፊ አገዛዝ አመቻችቶ ኢትዮጵያና ህዝቧን አስረክቦ ከሚያስብሉት ርካሽ ተግባራቶች ውስጥ ይህ ውሳኔ ተጨባጭ ማረጋገጫ ነው። የወያኔ የኢትዮጵያ ገዥነት ሳይታሰብ በተገኘ ድንገተኛ ድልና ድንጋጤ የተወሰነ ደመነፍሳዊ ውሳኔ እንደነበር ቢነገርም ያኔ ሰርቶበታል። የዚህ ውሳኔ ዋና ዋናዎቹ ተዋናዮቹ ደግሞ ኢትዮጵያና ህዝቧን በመጥላት የሚታወቁት ስብሐት ነጋ፣ መለስ ዜናዊ፣ ስዩም መስፍን፣ አባይ ፀሐይ ወዘተ ነበሩ። እነ ስብሐትና መለስ ዜናዊ በዛን ወቅት ትግራይን ገንጥሎ እንደ ሀገር ማወጅ ውስብስብ ችግሮች ለከፍተኛ ችግር እንደሚያጋልጣቸው ከተረዱ በኋላ ነበር የሚያወዱትና የሚጠሉትን ኢትዮጵያዊነት እንዲያነሱ ያስገደዳቸው። የኢትዮጵያና ኢትዮጵያዊነት እንብርትና የታሪክ አሻራውን ትግራይ ገንጥሎ ማወጅ ለሶስት ዋና ዋና ችግሮች እንደሚዳርጉ መረዳታቸው ነበር የውሸት ኢትዮጵያዊነት ካባ እነ ስብሐት የደረቡት። የመጀመሪያውና ትልቁ ችግር እንደ ሀገር ዓለም አቀፍ ቁናን ማግኘት አስቸጋሪ መሆኑ፣ ሁለተኛው ትግራይን እንደ ሀገር የሚያቆም የኢኮኖሚ አቅም ደካማ መሆን ሲሆን፣ ሶስተኛው ደግሞ ትግራይ እንደ ሀገር የማቆም ከንቱ አባዜ ከውስጥና ከውጭ የሚነሱ ተቃዋሞች ዘላቂ ሰላም የማያስገኝላቸው መሆናቸውን በማጤን ነበር። የወያኔ ቱባ ባለስልጣኖች እነዚህንና መሰል ችግሮች ሊገጥማቸው እንደሚችል ከተረዱ በኋላ የኛ የበላይነት የተረጋገጠላትና የኛን ኢትዮጵያ መስረተን ጥቅማችን ማስከበር ማረጋገጥ ከቻል ወደ ኢትዮጵያ ውጊያችን እንቀጥል ከሚል ድምዳሜ ደረሱ። ለዚህ ደግሞ ሁለት አበይት ተግባራት መፈጸም እንዳለባቸው ከስምምነት ደረሱ። የመጀመሪያው ተግባር አድርገው ትኩረት ሰጥተው የነበረው ትግራይ ከኢትዮጵያን ገነጥላለን እያሉ በ17 ዓመታት ሲያስተምሩት የነበረውን የትግራይ ህዝብ ድጋፍና አቋምን አገኘን የሚል የውሸት ድራማ መተወን ነበረባቸው። ለዚህ ደግሞ ህዝባዊ ጉባኤ መጥራት ነበር። በትግራይ ውስጥ የነበሩ ደጋፊዎቻቸውን ጉባኤ ጠሩ። የደነትና ሰላም የኢኮኖሚና አቅም ደካማ መሆንና የውቅና ጉዳይ ሌሎች ጉዳዮችን ተርድረው በድርጅት ስራ ካሳመኑ በኋላ ወደፊት ውጊያውን እንድንቀጥል የህዝብ ግፊት መጣብን የሚል ማስመሰያ ወደ ተዋጊ ኃይላቸው ቁልቁል ወረወሩት። ሁለተኛው የወያኔ የተግባር ክንውን ወደ አማራው፣ ኦሮሞውና ደቡብ ኢትዮጵያ ሲገባ እንደ ምርኩዝና እንደ በቶኑ የሚያገለግሉትን የብሔረሰብ ድርጅቶችን መጣፍቀፍና በግንባር ስም መያዝ ነበር። የዚያን ዘመኑ ይሄድን የዛሬው ባዴን የኦሮሞ ኦህዴድና የደቡብ ኦህዴድን አፈታተር የኢህአዴግ ግንባርነት ምስጢሩ ይኸው ነው። እነዚህ የወያኔ አገልጋይ የሆኑ የብሔረሰብ ድርጅቶች በኢትዮጵያ ህዝብ ዘንድ ተለቃፊ የሚል መጠሪያ የተሰጠበት ምክንያትም ይኸው ነበር። ወያኔ እነዚህን ሁሉ ጉዞዎችን ካለፈ በኋላ በታክቲክ ደረጃ ኢትዮጵያንና ኢትዮጵያዊነትን ይዞ በስትራቴጂ ደረጃ ደግሞ ጸረ ኢትዮጵያና ጸረ ኢትዮጵያዊነት በውስጡ ሰንቆ በ1983 ዓመተ ምህረት ወደ ስልጣን ማማው ተፈናጠጠ። አሁንም እደግመዋለሁ፣ ወያኔ ባጭር ጊዜም ፕሮግራሙ የማይወደውንና የሚጠላውን ኢትዮጵያንና ኢትዮጵያዊነትን ለጊዜያዊ ጥቅም ሲል የያዘ ቢመስልም የረጅም ጊዜ እቅዱ ኢትዮጵያን ማፈራረስና ህዝቧን መበታተን ነው። ድህረ 1983 ዓመተ ምህረት የወያኔ ተግባራት ኢትዮጵያን በማፈራረስና ህዝቧን በመበታተን ላይ ያነጣጠሩና ያለሙ መሆናቸውን መካት ትልቅ ስህተት ነው። ጭፍን የወያኔ አፍቃሪዎችና የመሸባቸው ካድሬዎች ወያኔ መሰዋት ከመሆን ያለፈ ምን በደላችሁ ሲሉን የሌባ አይነ ደረቅ መልሶ ልብ ያደርቅ እያልን ድህረ 1983 ዓመተ ምህረት የወያኔ ጸረ ኢትዮጵያዊነትና ጸረ ኢትዮጵያ ይኸውላችሁ ልንላቸው ግድለናል። ወያኔ ቅድመ 1983 ዓመተ ምህረት የኤርትራ ጥያቄ ቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነው እያለ ሲያንቀነቅነው የነበረውን የወረቀት ላይ ሰነዱና ያንደበት ልሳኑን ወደ ተግባር የቀየረበት የስልጣን ዘመኑ ነው። ለዘመናት በወንድማማችነትና በእህትማማችነት የኖረን ኤርትራና ኢትዮጵያን ህዝብን በማይመረጥ ምርጫ ባርነት ወይስ ነጻነት የሚል ያለያየ ጸረ ኢትዮጵያና ጸረ ኤርትራ የሆነና በተኩላ የሚመሰል ቡድን ነው። ኢትዮጵያንም ያለ ባህር በር የምትኖር ሀገር አደረገ። ይኸው የወያኔ ውሳኔ በኤርትራና ኢትዮጵያ ህዝብ ዘላቂ ሰላምን ከማምጣት አንጻር የቃኘው መፍትሄ ሳይሆን የጠበኝነት ውሳኔ ነበር። ኤርትራን ከኢትዮጵያ የመገንጠል የወያኔ ተግባር የጠላትነት ውሳኔ ነው ከሚያስብሉት በርካታ ሂደቶች ውስጥ ለይስሙላ ቢሆን በህዝብ ተመርጫለሁ የሚል ማስተባበያ እንኳን መስጠት በማይችልበትና ገና የሽግግር መንግስት ነኝ በሚልበት ጊዜ መሆኑ ምስጢር ነው። ወያኔ ግዛትን የማፈራረስ ህዝብን የማለያት አባዜው ድህረ 1983 ዓመተ ምህረት በኤርትራ ብቻ ተገድቦ የቆመ ጉዳይ አይደለም። ከጎንደር ወደ ሱዳን ከህዝቡ ቅና ውጪ እንዲካለል የተደረገ መሬትም የወያኔ ኢትዮጵያን የማፈራረስና የማዳከም ሌላው እኩይ ተግባሩ ነው። ከጎንደርና ኮሎ ግዛቶች ወደ ትግራይ ክልል እንዲካለል የተደረጉ መሬቶችም የወያኔ ታላቋን ትግራይን የመገንባት ድብቅ ሴራው አካል ነው። እንግዲህ ኢትዮጵያ ሲባል የቆዳ ስፋትና የግዛት ክልሏ እንዲሁም ህዝቧ ብቻ ናቸው። ወያኔ መስዋዕትነት ከፍሎ ለዚያ በቃን እንጂ ምን በደለ ለሚሉን ወያኔ የተፈጠረው ኢትዮጵያን ለማጥፋትና ለማፈራረስ እንጂ ለሌላ እንዳልሆነ ከዚህና ከነዚህ የበለጡ ማስረጃዎችን ማቅረብ አይቻልም። የወያኔ ታጋዎች ኤርትራን ከኢትዮጵያ በማስገንጠል ኢትዮጵያን ባህር በር አልባ በማድረግ የኢትዮጵያን አካል ለሱዳን እየቆረሱ በመስጠት ከሆነ ህይወታቸው ያለፈው ሞት እንጂ መስዋዕትነት ሊሆን አይችልም። ህዝብ የሀገር ሉና ዋልታና ማገር ነው። ህዝብ ያለ ሀገር፣ ሀገርም ያለ ህዝብ የማይታሰቡ ነገሮች ናቸው። ወያኔ የኢትዮጵያን አካላዊ መጠን ለማጨማደድና ለማዳከም እንቅልፉን አጥቶ እንደሰራ ሁሉ የህዝቧንም ሉና ከፈተና ውስጥ የሚያስገቡ በርካታ ጥረቶች ተደርገዋል። የመከፋፈልና የእርስ በርስ ግጭቶች መቆስቆስ ዋነኛ በህዝብ ላይ የተነጣጠረ ተግባሩ ነው። በቋንቋ፣ በጎሳ፣ በሃይማኖት ወዘተ ኢትዮጵያውያንን እየከፋፈለ አጋጭቷል። በርካታ እልቂቶችን መርቷል። በአማራውና ኦሮሞ መካከል የጥላቻ መርዝን በመርጨት አጫርሷል። አኝዋክና ኒዌር፣ ኦሮሞና ሶማሌ፣ አፋርና ኢሳ፣ አማራና ቅማንት ወዘተ የወያኔ የግጭት ኢላማዎች ተጠቃሾች ናቸው። ወያኔ የትግራይን ህዝብም ከሌላው የኢትዮጵያ ህዝብ እንዲለያይ ያላደረገው ጥረት የለም። ወያኔ በቀጥታም ይሁን በተዘዋዋሪ መንገድ የኢትዮጵያን ህዝብ በተለያዩ መከፋፈያ መንገዶችን በመምረጥ መንግስታዊ መዋቅሮቹን ሳይቀር ተጠቅሟል። ወያኔ መንግስታዊ አካል ሆኖ ለምን ህዝብን በቋንቋ፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ያጫርሳል የሚል የዋህ ጥያቄዎች በብዙዎቹ ሲነሳ ይደመጣል። መልሱ ባጭሩ ወያኔ በህዝብ መፈቃቀርና መተሳሰብ ህልውና ስለማይኖረው ነው የሚሊዮናል። በሌላ በኩል የህዝቦች መፈቃቀር መቻቻል እንዲሁም መተባበርና መተሳሰብ የዲሞክራሲ እሴቶች ናቸው። ወያኔ ደግሞ ጸረ ዲሞክራሲ ነው። ስለዚህ የዲሞክራሲ እሴቶች በህዝብ ውስጥ መስረጽ እንደሌለባቸው በጽኑ ያምናል። ስለዚህ ያጠፋቸዋል። በኢትዮጵያ ህዝብ መካከል ጥላቻና ለመግባባት መፈጠር የወያኔ አጭር ጊዜ እቅድ መሰረት የስልጣን እድሜው ማራዘም ያድርጎ መጠቀሚያው መሆኑና በረጅም ጊዜ እቅዱ ደግሞ ኢትዮጵያን ለማጥፋትና ለማፈራረስ የሚጠቀምበት ቅድመ ሁኔታው መሆኑን ባንክሮ መረዳት ይገባል። ዛሬ የዜጎች ክብር መዋረድ፣ የሰብአዊ መብቶች መደፍጠጥ፣ የፍትህ ደርዛው መጥፋት፣ የሀብት ክፍፍል ስርዓት ይፍታዊ መሆን ገደብ እያጣ በሄደበት የሰው ልጅ መሰረታዊ መብቶች የሚባሉት የመናገር፣ የመጻፍ፣ የመሰብሰብ፣ የመደራጀት ወዘተ ደብዛቸው በጠፋበት ወቅት ወያኔ ምን በደለ ምን አደረገ ይላሉ በየመድረኩ መጮ የህዝብን ንቀት ነው። የወያኔ ጸረ ኢትዮጵያዊነትና ጸረ ህዝብነት አግጥጦ በወጣበት ወቅት ወያኔ ምን አደረገ ብሎ ማሳመን የሚቻልበት ሁኔታ የለም።
Sinjira, harar ke habro wa la kanjira.